ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በየስፍራው በመሆን ይህንን የራዲዮ መልእክታችንን የምታዳምጡትን ሰላምታችን በጌታ በኢየሱስ ክርስቶስም በእያላችሁበት ስፍራ ይድረሳችሁ ይያልን የዛሬውን ትምህርታችንን እንጀምራለን። እንደምን አመሻችሁ። እግዚአብሔር ይክበር ይመስገን። እናንተንም በእያላችሁበት ጠብቆ እኛንም ጌታ በዚህ ረድቶን ነው የዛሬውን የመጻፈየው ጥናታችንን ይዘንላችሁ ቀርበናል። እስከ መጨረሻው እንግዲህ ከኛ ጋር እንድትሆኑ ተስፋ እያደረግን በዚህ ዝማሬ ጌታን በማሞጋገስ እንጀምራለን። እግዚአብሔር ይክበር ይመስገን። ሙሉም መቤት በዚህ ዝማሬ ስላገለገለችን እግዚአብሔር አብዝቶ ይባርካት። ሰው የሆነው በዚህ በቤተ መቅደሱ ውስጥም ደግሞ ቆመን የክርስትና ቋንቋን መናገር ይቻል ነው በጌታችን በኢየሱስ ክርስቶስ አማካይነት ነው። እግዚአብሔር ባይመርጠን ኖሮ ወዳጆቼ የት ቦታ እንደነበርን እስቲ እናስብ። እግዚአብሔር ይክበር ይመስገን። እንጸልይ። ጌታ ሆይ አንተ ከዓለም ቅብዝብዝነት ከማይረባው ምስፍራ መርጠህ ደግሞ ነው ለክብርህ ጌታ እግዚአብሔር አምላካችን ሆይ እንድንቆም ይህንን እድል ስለሰጠን እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በቀረው የሕይወታችን ዘመን ሁሉ እርምጃችን ካንተ ጋር ያማረና የተስተካከለ እንዲሆን እጃችንን ያዝ። አቤቱ አምላካችን ሆይ ከቃልህ ስንማር ሳለ በዚህ እንድንጠገንና እንድንፈወስ አንተ እርዳን። የምንማረው የምናነበው ቃልና የምንሰማው ቃል ለፍርድ እንዳይሆንብን አቤቱ ጌታችን ሆይ እርዳን። አልሰማንም አልተረዳንም ማለት አንችልም። አንተ በተለያዩ አይነት አጋጣሚዎች በፈቀድከው ሰዓትና ጊዜ ሁሉ ትናገረናል። እግዚአብሔር አምላካችን ሆይ በፍጥረታት ውስጥ ሆነም ሁሉ እግዚአብሔር ሆይ ትናገረናል። የሚያስተውልን ልቦና ስጠን። ጌታችንና መድኃኒታችን ሆይ የዛሬውን ክፍለ ጊዜ ትምህርታችንን ደግሞ አንተ ባርክልን። ይህንን ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። የተከበራችሁ አድማጮች ባለፉት ክፍለ ጊዜ ጥናቶቻችን ሶስቱ የኢዮብ መካሪዎች ተራ በተራ ወደ እርሱ ቀርበው አንተ ብትበድል ነው አንድን ኃጢአት ብታደርግ ነው ይህ ሁሉ በደልና ቅጣት ሊመጣብህ የቻለው እያሉ ኢዮብን ከነዘነዙትና ከጨቀጨቁት በኋላ ኢዮብ በሚሰጠው ምላሽ አማካይነት ከምዕራፍ 12 እስከ ምዕራፍ 14 የመጀመሪያው ዙር ውይይት መጠናቀቁን ተመልክተናል። ዛሬ ደግሞ እግዚአብሔር ረድቶን የምዕራፍ 15ን ትምህርት ይዘንላችሁ ቀርበናል። እስቲ ጌታ በዚህ ውስጥ ደግሞ ዛሬ የሚናገረን ነገር አለውና መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢዮብ ምዕራፍ 15 ቁጥር 1ን አውጡ። መጽሐፈ ኢዮብ ምዕራፍ 15 ቁጥር 1ን ተመልከቱ። ወገኖች የዚህ የመጽሐፈ ኢዮብ ምዕራፍ 15 አብይ ሐሳቡ ስለ ኤልፋዝ ሁለተኛ ንግግር መግለጽ ይሆናል። እንደምታስታውሱት ባለፈው ክፍለ ጊዜ ሶስቱም የኢዮብ መካሪዎች ተራ በተራ አንድ ንግግር አድርገው ነበር። አሁን ደግሞ ተራው የኤልፋዝ ነው። ኤልፋዝ በዚህ ስፍራ ሁለተኛ ንግግሩን ይናገራል ወይም ደግሞ ይገልጻል ማለት ነው። ስለዚህ የዚህ የመጽሐፈ ኢዮብ ምዕራፍ 15 አብይ ሐሳቡ ምን ይሆናል ማለት ነው? ስለ ኤልፋዝ ሁለተኛ ንግግር መግለጽ ወይም ማተት ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። እነዚህ ሰዎች በሚያቀርቡት ሐሳብ ብስለትና ፍልስፍና ፉክክር ያዙ ይመስላል። ሶስቱም ጓደኞቹ ንግግር አድርገዋል ከዚህ ቀደም ብሎ ማለት ነው። ኢዮብም መልሶላቸዋል። አሁን ደግሞ ሁለተኛውን ዙር ንግግር እንመለከታለን። ኤልፋዝ ከመንፈሳዊ ዓለም ጋር ጥብቅ ግንኙነት እንዳለው አይነት ሆኖ መታየት የሚፈልግ ሰው ነው። ይህንን ጻፉ። ኤልፋዝ ከመንፈሳዊ ዓለም ጋር ጥብቅ ግንኙነት እንዳለው አይነት ሆኖ መታየት የሚፈልግ ነው። ባለ ራእይና ህልም አላሚ ነው። ይህ ሰው ባለ ራእይና ህልም አላሚ ነው። አስደናቂ መንፈሳዊ ልምምድ አለኝ ስለሚል የሚናገረውን ሁሉ ሰዎች አሜን ብለው እንዲቀበሉት ይፈልጋል። በአሁኑ ዘመን የምንሰማቸው አብዛኞቹ ምስክርነቶች የተጠበቀውን ውጤት ሲያስገኙ የማይታየው ከሚገባ በላይ ምስክርነት ላይ የተመሰረቱ በመሆናቸው ነው። በመጀመሪያ ደረጃ መረዳት ያለብን እውነትን ነው። ልብ በሉ። በመጀመሪያ ደረጃ መረዳት ያለብን እውነትን ነው። የእግዚአብሔር ቃል እውነት ነው። ማንኛውም ልምምድ በዚህ ቃል ላይ መመስረት አለበት። ብዙ ልምምዶች ግን ከእግዚአብሔር ቃል ጋር አይስማሙም። አንዳንድ ታላላቅ ልምምድ አለን የሚሉ ሰዎች ምስክርነታቸውን ሰምቻለሁ። ግን አንዳንዶቹ በእግዚአብሔር ቃል ላይ ያልተመሰረቱ መሆናቸውን ነው የተረዳሁት። ኤልፋዝ ንግግሩን የመሰረተው በእግዚአብሔር ቃል ላይ ነው። እንዲህ ያለውን ሰው ደግሞ ምንም ልታደርጉት አትችሉም። እስቲ ከቁጥር 1 እስከ 3 ያለውን ስፍራ እንመልከት። ቴማናዊውም ኤልፋዝ መለሰ እንዲህም አለ፣ በእውኑ ጠቢብ ሰው እንደ ነፋስ በሆነ ዕውቀት ይመልሳልን? በሆዱስ የምስራቁን ነፋስ ይሞላልን? ከማይረባ ነገር ወይስ ከማይጠቅም ንግግር ጋር ይዋቀሳልን? ይላል። ይህ የሚገርም አነጋገር ነው። እነዚህ ሰዎች የንግግር ፉክክር ያዙ ይመስላል። በተቻለው መጠን አንዱ ሌላኛውን በንግግር በልጦ ለመገኘት ይሞክራል። ኢዮብ ሆይ አሁንስ የምትናገረው እየጠፋ ይመስላል። ንግግር ሁሉ እንደ ነፋስ የማይያዝ የማይጨበጥ ሆኖብኛል ነው የሚለው። አሁንም ቢሆን በንግግር ኢዮብን ያቆሰለው እየጠዘጠዘው እንጂ እየረዳው እየጠቀመው አለመሆኑን መረዳት ይቻላል። እንደ ኢዮብ ያለውን በከባድ መከራ ውስጥ ያለውን ሰው በእንዲህ ያለ ሁኔታ ማናገር ደግሞ ግፍ ነው። እስቲ አለፍ ብለን ከቁጥር 4 እስከ 6 ያለውን ስፍራ አንድ ላይ እንመልከት። ኢዮብ ምዕራፍ 15 ከቁጥር 4 እስከ 6 ያለውን ስፍራ ተመልከቱ። እንዲህ ይላል፣ አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔር ፊት አምልኮን ታስቀራለህ። በደል አፍህን ያስተምራል፣ የተንኮለኞችንም አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም፣ ከንፈሮችህ የሚመሰክሩብሃል ይላል። ኢዮብ ራሱን በራሱ እየከሰሰ እንደሆነ ነው ኤልፋዝ የሚነግረን። ኢዮብን ምን ያህል እየተከታተለው እንደሆነ በቀላሉ ከዚህ ቃል መመልከት ይቻላል። አለፍ ብለን አሁን ደግሞ ከቁጥር 7 እስከ 9 ያለውን ስፍራ እንመልከት። በእውኑ መጀመሪያ የተወለደህ ሰው አንተ ነህን? ወይስ ከተራሮች በፊት ተጸነስክን? የእግዚአብሔርንስ ምስጢር ሰምተሃልን? ወይስ ጥበብን ለብቻ አድርገሃልን? እኛ የማናውቀውን አንተ የምታውቀው ምንድነው? ይላል። አሁንም ቢሆን ወገኖቼ ከተሳሳተ ድምዳሜ በመነሳት ሲከራከር ነው የምንመለከተው። ይህ ሰው ከተናገረው ነገር አንድም እንኳ ኢዮብን የሚያጽናና ቃል ማግኘት አይቻልም። በድሜ ከአባትህ የሚበልጡ ይላል በቁጥር 10 ላይ፣ በድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎችም ከኛ ጋር አሉ ይላል። እርሱም ሆነ ሌሎች ሁለት ወዳጆቹ ከኢዮብ ይልቅ ብስለት እንዳላቸው ነው የሚነግረው። እንደርሱ ግምት ጥበብ ከነርሱ እንጂ ከኢዮብ ጋር አይደለችም። ክርክሩም ይሄው ነበር። ይገርማል። ቁጥር 14 እንደማለፍ ብለን እንመልከት። ንጹሕ ይሆን ዘንድ ሰው ምንድነው? ጻድቅ ሲሆን ዘንድ ከሴት የተወለደ ምንድነው? ይለዋል። ሰዎች ሁሉ ኃጢአተኞች መሆናቸው የታወቀ ነው። ኤልፋዝ ይህን የሚለው ግን ኢዮብ በጣም ከባድ ኃጢአት እንዳደረገና ይህንንም ኃጢአቱን ሊናዘዝበት እንደሚገባ እርግጠኛ ሆኖ ነበር። እነሆ በቅዱሳኑስ እንኳ አይታመንም፣ ሰማያትም በፊቱ ንጹሐን አይደሉም። ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንስ ይላል። ኢዮብ ምዕራፍ 15 ከቁጥር 15 እስከ 16 ያለውን ስፍራ ልብ ይሏል። ኢዮብ ምዕራፍ 15 ከቁጥር 15 እስከ 16 ያለውን ስፍራ ይመለከቷል። ወዳጆቼ ስለ ሰማያት የሚናገረው እውነት ነው። ጌታ የሞተው ሰውን ለመዋጀት ብቻ አይደለም፣ ከርሱ የቤዛነት ሞት የተነሳ ስለሚመጣው አዲስ ሰማይና ምድር ጭምር ነበር ጌታ የሞተው። ሰማያት ራሳቸው በእግዚአብሔር ፊት ንጹሕ አለመሆናቸው እውነት ነው። ታዲያ ሰማያት እንኳን በፊቱ የረከሱና አዳኝ የሚያስፈልጋቸው ከሆነ በኃጢአት የረከሰው የሰው ልጅማ ምንኛ የሚዋጀው ያስፈልገው ይሆን? ለሌላው ሰው አዳኝ እንደሚያስፈልገው ሁሉ ለኢዮብም አዳኝ ያስፈልጓል። ይህ የዘላለም እውነት ነው። ቁጥር 20ና 1ን ተመልከቱ። ክፉ ሰው እድሜውን ሙሉ ለግፈኛ በተመደቡለት በአመታት ሁሉ በመም ይጣጣራል። የሚያስደነግጥ ድምፅ በጆሮው ነው፣ በደህንነቱም ሳለ ቀማኛ ይመጣበታል ይላል። አሁንም ቢሆን አድማጮቼ የኢዮብን ኃጢአተኛነትና ይህንንም ኃጢአቱ መደበቅ እንደሚፈልግ እየተናገረ ነው። ሰው ሁሉ መልካም ነው፣ ቢሳሳት እንኳ በጣም በጥቂቱ ነው። ያንንም ቢሆን ያደረገው ባለማወቅ ነው። ግንዛቤው እየዳበረ ሲመጣ ግን ስህተት ማድረጉንም እንደዚያው እየቀነሰ ይመጣል የሚለው የዘመናችን ስነልቦናዊ አስተሳሰብ እነዚህን ሶስት የዮብ ጓደኞችን እንዳልተጠናወታቸው መቀበል ይኖርብናል። አንዳንድ ሰዎች የሰው ልጅ ፈጣሪ እንደሌለው በኃላፊነት የሚጠይቀው ምንም ከርሱ በላይ የሆነ ፍጡር እንደሌለ ሊያሳምኑን ይሞክራሉ። የሚያስገርም ነው። እነዚህ ሶስት የዮብ ጓደኞች ግን ከዚህ የተለየ እምነት ነው ያላቸው። ምንም እንኳ ወዳጆቼ ኢዮብ ላለበት ሁኔታ መፍትሄ ሊሆነው ባይችልም አብዛኛው ንግግራቸው እውነት ነው። አጽናናለሁ ብሎ የመጣው ኤልፋዝ ከማጽናናት ይልቅ ተከራካሪ ሆኖ ቀርቧል። ኢዮብን የሚረዳ አንድም ቃል እንኳን ተናገረም። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የመጽሐፈ ኢዮብ ምዕራፍ 15 ጥናታችንን አሁን እዚህ ላይ እንገታና በቀረን ጊዜ ደግሞ የምዕራፍ 16 እና 17 ትምህርት አንድ ላይ እንመለከታለን። የዚህ የመጽሐፈ ኢዮብ ምዕራፍ 16 እና ምዕራፍ 17 አብይ ሐሳቡ ኢዮብ ለኤልፋዝ የሰጠው መልስ የሚል ይሆናል። እንደምታስታውሱት ይህ አሁን የተመለከትነው የኤልፋዝን ንግግር ነበር። አሁን ደግሞ ለኤልፋዝ ንግግር ኢዮብ መልስ ይሰጣል ማለት ነው። በእነዚህ ሁለቱ ምዕራፎች ውስጥ በዚህ ምዕራፍ ውስጥ የምንመለከተው ኢዮብ ለኤልፋዝ የሰጠውን ሁለተኛ መልስ ነው። የሐሳብ ልውጡ የክርክርነት ይዘት እንደነበረው መመልከት ይቻላል። በመጀመሪያ አንደኛው ወገን ይናገራል፣ ከዚያ በኋላ ደግሞ ሌላው ቀጥሎ ይናገራል። በመሰረቱ ግን ወዳጆቼ እነዚህ ሰዎች የመጡት ኢዮብን ለማጽናናት እስከሆነ ድረስ በዚህ መልክ መቅረብ አልነበረበትም። ከማጽናናት ይልቅ ወደ ሙግት ማዘንበላቸው ነው ማየት የሚቻለው። በንግግራቸውና በሚያቀርቡት ሐሳብ ብስለት አፉን ለማስያዝ ነበር ዋናው ጥረትና ፍላጎታቸው። ትኩረት የሰጡት ኢዮብን ለማጽናናት ሳይሆን በክርክሩ አሸናፊዎች ሆነው ለመገኘት ነው። ይህ ደግሞ የሚያናድድና የሚያሳዝን ነው። በመጨረሻ ግን በጉዳዩ እግዚአብሔር ጣልቃ ሲገባ እንመለከታለን። ኢዮብ ሲጠብቅ የነበረውና የሚያስፈልገውን እንዲህ አይነቱን መለኮታዊ ጣልቃ ገብነት ነበር። ቀደም ብለን እንደተመለከትነው ኤልፋዝ ህልም አላሚ ነው። ባለራእይና መንፈሳዊ መገለጥ ያለው ሰው ሆኖ መታየትንም ይፈልጋል። ሰው ያልደረሰበት ምስጢር እንደተገለጠለት ሊያሳምን ይሞክራል። ሆኖም ያንኑ የቀድሞውን አስተሳሰቡን ነው ሲያቀርብ የምንመለከተው። ኢዮብ ምዕራፍ 16 ቁጥር 1 እና 2ን ተመልከቱ። ኢዮብም መለሰ እንዲህም አለ፣ እንደዚህ ያለ አይነት ነገር እጅግ ሰማው። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ ይላቸዋል። በሌላ አነጋገር ኢዮብ እስካሁን ድረስ ያው በፊት የነገራችሁኝን ነው መልሳችሁ መላልሳችሁ የምትነግሩኝ፣ ከእናንተ ምንም አዲስ ነገር አላገኘውም፣ በዚያ ላይ ደግሞ የማትጠቅሙ አጽናኞች ሆናችሁብኛል ነው የሚላቸው። በእውኑ ከንቱ ቃል ይፈጸማልን ወይስ ትመልስ ዘንድ ያነሳሳ ምንድነው ይላል ኢዮብ። ቁጥር 3ን ይመለከቷል። ይህን በመናገር የምታፍር የምትጸጸት መስሎኝ ነበር። ንግግሮች ሁሉ ከንቱና ባዶ ቃላት ናቸው። ጥልቅ የሰውን ችግር አይነኩም ነው ኢዮብ የሚለው። በጣም የሚገርመው ደግሞ አብዛኞቹ የዘመናችን ስብከቶች ከዚህ የተሻሉ አይደሉም። አንዳንዶቹ መጽሐፍ ቅዱስን መሰረት ያደረጉ ባለመሆናቸው የእግዚአብሔር መንፈስ ሊጠቀምባቸው አይችልም። መንፈስ ቅዱስ ካልተጠቀመበት ስብከት የቃላት ጋጋታ ብቻ ነው የሚሆነው። እግዚአብሔርን ስለማምለክ ወይም ቅዱሳት መጻሕፍትን ማስተማርን በተመለከተ አብዛኞቹ ስብከቶች ባዶ ጩኸት ናቸው። አንዳንድ መዝሙሮችና የቤተ ክርስቲያን ፕሮግራሞች እንዲሁ ወደ ሰው ልብ ዘልቆ የመግባት ኃይል የላቸውም። አንዳንድ ጊዜ የችግሩ ምክንያት አገልጋዮች ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ለችግሩ ተጠያቂዎች ራሳቸው የቤተ ክርስቲያን አባሎች ሊሆኑ ይችላሉ። ቁጥር 4ን ተመልከቱ። እኔ ደግሞ እንደናንተ እናገር ዘንድ ይቻለኝ ነበር፣ ነፍሳችሁ በነፍሴ ፋንታ ቢሆን ኖሮ እኔ በእናንተ ላይ ቃል ማሳካት ራሴንም በእናንተ ላይ መነቅነቅ በተቻለኝ ነበር ይላቸዋል። እነርሱ በርሱ እርሱም በእነርሱ ቦታ ቢሆን ኖሮ የፍርድ ቃል ማስተላለፍ ይቻለው ነበር። ጳውሎስም ይህን በተመለከተ ለማኞች ሲጽፍ ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳውያን ይሆናችሁ እናንተ እንደዚህ ያለውን ሰው በዮሐት መንፈስ አቅኑት አንተ ደግሞ እንዳትፈተን ራስህን ጠብቅ ብሏል። ገላትያ ምዕራፍ 6 ቁጥር 1 ንልብ ይሏል። ገላትያ ምዕራፍ 6 ቁጥር 1 በኋላ ተመልከቱ። ከእንዲህ አይነቱ ሰው ጋር ክርክር አትግጠሙ፣ ልትሰብኩትም አትሞክሩ። እንዲህ ያለውን ሰው ጌታ ዝቅ ብሎ የደቀ መዛሙርቱን እግር ባጠበበት ሁኔታ ዝቅ በማለት በዮሐት መንፈስ ቀና ልታደርጉት ይገባል። ዛሬም ቢሆን ወዳጆቼ ጌታ ሰዎችን አጥቦ ያነጻል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9ን ተመልከቱ። ችግር ውስጥ ያለውን ሰው በዚህ መልኩ ነው ልንቀርበው የሚገባው። እነዚህ ሰዎች ግን ኢዮብን ለመጥቀም ሳይሆን ሊሰብኩት ነበር የመጡት። ሁኔታዎች ተለዋውጠው እርሱ በእነርሱ ቦታ መሆን ቢችል ኖሮ እርሱም ተመሳሳይ ነገር ያደርግ እንደነበር ነው የሚናገረው። ቁጥር 6ን እንይ። እኔ ብናገር ህመሜ አይቀንስም፣ ዝም ብል ከኔ አይወገድም ይላል። በዚህም ሆነ በዚያ ኢዮብ ምንም የተጠቀመው ነገር የለም። አሁን ግን አድክሞኛል ይላል። ቁጥር 7 ላይ ደግሞ አሁን ግን አድክሞኛል፣ ወገኔንም ሁሉ አፍርሳል፣ መጨማተሬ ይመስክርብኛል፣ ክሳቴም ተነስተውብኛል፣ በፊቴም ይመስክርብኛል ሲል ይናገራል። ቁጥር 7 እና 8 መመልከት ይቻላል። ያለ እድሜ አስረጀኝ፣ ከደረሰብኝ መከራ የተነሳ ፊቴ ተጨማዶ ይገኛል ይላል ኢዮብ። በቁጣው ቀደደኝ፣ እርሱም ጣለኝ፣ ጥርሶቹንም አፏጨብኝ፣ ጠላቴ አይኑን አፈጠጠብኝ፣ እነርሱም አፋቸውን ከፈቱብኝ፣ እያላገጡ ጉንጬን ጠፈጠፉኝ፣ በአንድነትም ተሰበሰቡብኝ፣ እግዚአብሔር ለጠማማ ሰው አሳልፎ ሰጠኝ፣ በክፎችም እጅ ጣለኝ ይላል። ከቁጥር 9 እስከ 11 ያለውን ስፍራ ይመለከቷል። አድማጮቼ እነዚህ ሰዎች ከማያምኑ ሰዎች ምንም ተሽለው አልተገኙም። የኢዮብ ወዳጆች መሆን ሲገባቸው እነርሱ ግን በጠላትነት ተሰልፈውበታል። አንዳንድ ክርስቲያኖች ከሚያምኑ ሰዎች በሚብስ ሁኔታ ጨካኞች ሊሆኑብን ይችላሉ። ክፋት በሰው ልብ ውስጥ አንዴ ከነገሰ ደግሞ ከክርስቲያን የባሰ ክፉ ሰው ሊኖር አይችልም። እኔ ብዙ ጊዜ ይህንን አይቻለሁ። ለዚህም ነበር ኢዮብ ጓደኞቹን እንደ ጠላት የተመለከታቸው። እግዚአብሔር ጥብቅና የቆሙለት መስሏቸዋል። እንደዚያ ባደረጉ መጠን ደግሞ ኢዮብን ጎድተውታል፣ አቁስለውታልም። ቁጥር 12 ተዘልዬ ተቀምጬ ነበር፣ እርሱም ሰበረኝ፣ አንገቴንም ይዞ ቀጠቀጠኝ፣ እንደ አላማ አድርጎ አቆመኝ ይላል። ይህ እንዲደርስበት የፈቀደው እግዚአብሔር ራሱ መሆኑን ኢዮብ ተረድቷል። አንዳንድ ጊዜ እግዚአብሔር በወዳጆቹ ላይ እንዲህ ያለ ነገር እንዲደርስባቸው ይፈቅዳል። ቀስተኞቹ ይላል ቁጥር 13 ላይ ደግሞ ቀስተኞቹ ከበቡኝ፣ ኩላሊቴንም ቆራረጠ፣ እርሱም አልራራም፣ ሐሞቴን በምድር ላይ አፈሰሰ ይላል። የሐሞትን መራርነት በማሰብ እግዚአብሔርም እንዲሁ ከርሱ ውስጥ ምሬትን እንዳፈሰሰ ይናገራል። በቁስል ላይ ቁስል ጨመረብኝ፣ እንደ ኃያል ያሰገገ ይሮጥብኛል ይላል። ቁጥር 14ን ልብ ይሏል። አድማጮች የነበረበትን ሁኔታ ኢዮብ ከዚህ በተሻለ ቃል መግለጽ አይችልም። በዘመናት የተነሱ ደራሲዎች ገጣሚዎችም ሁሉ ደጋግመው የኢዮብን መጽሐፍ ሲያነቡ ኖረዋል። አጻጻፉ ጥልቅ ነው፣ አገላለጹም ውብ ነው። ውበቱንና ያገላለጹን ጥልቀት ለራሳችሁ ማየት እንዲቻላችሁም በግላችሁ ይህን የኢዮብን መጽሐፍ እንድታነቡ መክራችኋለሁ። ቁጥር 15 እና 16ን ተመልከቱ። በቁርበቴ ላይ ማቅ ሰፋው፣ ቀንዴንም በመሬት ላይ አኖርኩ፣ ፊቴ ከለክሶ የተነሳ ቀላ፣ የሞት ጥላ በዓይኖቼ ቆብ ላይ አለ ይላል። ኢዮብ ምን ያህል ለሞት እንደቀረበ አስተውላችሁ ይሆንን? ይህ ሰው ሞትን ተመኝቷል፣ በሌላ በኩል ደግሞ መሞት አይፈልግም። ይህ ሁሉ በሚሆንበት ጊዜ ግን ሞት አፋፍ ላይ ደርሶ ነበር። ኢዮብ መቼ እንደሆነ በእርግጠኝነት መናገር ባይቻልም ብዙም በሕይወት እንደማይኖር ታውቆታል። በጣም የታመመ ሁኔታዎች ሁሉ የጠመሙበት ሰውም ሆኗል። ¶¶ በጌታ የተወደዳችሁ አድማጮቻችን የዛሬውን ትምህርታችንን እዚህ ላይ አገባደድን። እግዚአብሔር ወዶና ፈቅዶ ደግሞ ለዛ ካደረሰን የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁን ቀርባለን። እስከዚያው ጊዜ ድረስ እናንተ አስተያየት ቢኖራችሁ ወይም ጥያቄ ቢኖራችሁ በአድራሻችን መጻፍን አትርሱ። ዋናውና ትልቁ ቁም ነገር ደግሞ ይህንን የራዲዮ መልእክታችንን ላልሰሙ ሰዎች እንድትመሰክሩ ነው። ጣቢያውን ንገሯቸው፣ በጣም ጠቃሚም እንደሆነ መስክሩላቸው። ይህን በምታደርጉበት ጊዜ ሁሉ የጌታን ሥራ ከዳር ለማድረስ በምትሯሯጡበትም ጊዜ ሁሉ እግዚአብሔር ደግሞ በበረከቱ ይሞላችኋል። ጎደሎ ነገራችሁን ጌታ ይሞላል። እግዚአብሔርን ማገልገል ታላቅ በረከት ነው። እንግዲህ ደናደሩ ይያልን በዚሁ በሚቀጥለው ዝማሬ የምንሰናበታችሁ ቴክኒኩ በኩል
አለማየሁ ዳዊት
ትምርቱን ይዤላችሁ የቀረብኩትን ያበበ ከበደ ወርቄ ነበርኩኝ። በሰላሙ ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደናደሩ ጌታ በነገር ሁሉ አብዝቶ ይባርካችሁ።